Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ መጋቢት 29 2013 ዓ.ም ተመረጥ ዝግጅታችን ጀመረ።
ውጤት ላይ ለመድረስ ብቻኛ ተጠቃሚነትና የዘነስተሰብ ይዞ መሄድ ወደ ውጤት ሊያመጣ ስለማይችል አገራቱ በትብብርና ሁሉም አሸናፊ ሊሆን በሚያስችሉ ሐሳቦች ላይ መሰረት በማድረግ ድርድራችንን ማካሄድ እንደሚገባን ግልጽ ተደርጓል።
የኢትዮጵያ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ ናቸው። ኢትዮጵያ፣ ግብጽና ሱዳን ኮንጎ ኪንሻሳ ላይ ያካሄዱትና ያለ ስምምነት የተበተነውን የሶስትዮሽ ድርድር አስመልክቶ ከሰጡት መግለጫ የተወሰደ ነው። ኪንሻሳ ላይ የተከታተለችው ዘጋቢያችን ያደረሰችንን ጨምሮ በእለቱ አብይ ርዕስ ይቀርባል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የአፍሪካ ህብረት የወቅቱ ሊቀመንበር በሆኑት የኮንጎ ዲሞክራሲያዊት ሪፐብሊክ ፕሬዚደንት ፌሊክስ አንቷን ሺሴኬዲ አደራዳሪነት በዋና ከተማይቱ በኪንሻሳ ላይ ከትናንት በስቲያ ተጀምሮ የነበረው የኢትዮጵያ፣ የሱዳንና የግብጽ ድርድር ያለ ስኬት ተበትኗል። ስለ ጉዳዩ ትናንት የተጠየቁት የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱያሪች ልዩነቶችን የማቻቻልንና የመተባበርን አስፈላጊነት በበቂ ሁኔታ ላጎላው አልችልም ብለዋል። የተጨበጠ ስምምነት ላይ ለመድረስ ወገኖቹ አበርትተው መጣራቸውን እንዲቀጥሉ የመንግስታቱ ድርጅት ጥሪ እንደሚያደርግ ዱያሬች አመልክተው፣ በወቅቱ የአፍሪካ ህብረት ሊቀመንበርነታቸው ወገኖቹን እንደገና ለማገናኘት ፕሬዝዳንት ሺሴኬዲ ስላደረጉት ጥረት አድናቆታቸውን ገልጸዋል። የወገኖቹን ጥረቶች ለመደገፍም የመንግስታቱ ድርጅት አሁንም ቢሆን ዝግጁ መሆኑን በድጋሚ እንደሚያረጋግጥ አስታውቀው፣ እኔ ይሄን ልተወው አንተም ይሄን ተወው የማለት አካሄድና የትብብርን አስፈላጊነት በድጋሚ አንስተው አሳስበዋል። በኢትዮጵያ፣ በሱዳንና በግብጽ መካከል ኪንሻሳ ላይ የተጀመረው ድርድር ሲቋረጥ በሁሉም ተደራዳሪዎች ዘንድ የንዴትና የብስጭት ስሜት ይታይ እንደነበረ ተገልጿል። በሶስቱም ወገኖች የተንጸባረቀው የመወነጃጀል ስሜት መሆኑንም የሰጧቸው መግለጫዎች ያሳያሉ። በጉዳዩ ዙሪያ ከኪንሻሳና ከአዲስ አበባ የተጠናቀሩ ዘገባዎች በምሽቱ አብይ ርዕስ ይቀርባሉ። በትግራይ ክልል ለሰባት ቀናት ተቋርጦ የነበረው የኤሌክትሪክ አገልግሎት በዛሬው ዕለት በአንዳንድ አካባቢዎች መመለስ ጀምሯል። ሙልጌታ አጽባሃ ተከታዩን አጭር ዘገባ ከመቀሌ አስተላልፏል።
ባለፈው ሳምንት ሐሙስ መቀለ ከተማ ጨምሮ በአብዛኛው የትግራይ አካባቢዎች ጠፍቶ የነበረ የኤሌክትሪክ አገልግሎት በዛሬው ዕለት በከተማዋ ጨምሮ አንዳንድ ከተሞች ጀምሯል። በታይ ቦታ ነው የከተማዋ ነዋሪ ነች። የኤሌክትሪክ አገልግሎት መቋረጥ በተለይ ለሴቶች አስቸጋሪ ነው ትላለች። በዛሬው ዕለት የኤሌክትሪክ አገልግሎት መጀመሩ ችግሩን ለመፍታት አጋዥ ነው፣ ነገር ግን በተደጋጋሚ ኤሌክትሪክ ከአሁን በፊት መጥፋቱ አሁንም ለቀጣይ ስጋት አለን በማለት ገልጻለች። ለታይ ያለችው እንጀራ ለመጋገር ምግብን ለማብሰል እንቸገር ነበር። ጨለማ በሚሆንበት ጊዜ ደግሞ በተለይ ለሴቶች የጸጥታ ችግር አለ። አሁን መምጣቱ ደስ ይላል፣ ነገር ግን በቀጣይ በተደጋጋሚ እንዲህ የሚፈጠር ከሆነ ከባድ ነው ነው ያለችው። አቶ አብርሃ ሀትሽ የተባሉ የመቀለ ከተማ ነዋሪ በበኩላቸው ኤሌክትሪክ በሚጠፋበት ጊዜ ተጨማሪ ወጪ ከማውጣት በተጨማሪ ለጸጥታ ችግርን ያጋልጠዋል ብለዋል።
መብራት ጠፋ ነበር፣ ያልተፈለገ ወጪ ተደርገን ነበር። የምታብ የእንጨት መግዛት፣ ውሃ ለመግዛት ብዙ ችግር ተደርተናል። አሁንም ለቀጣይም ሊተሳ ይችላል፣ ስጋት አለ። መብራት ቢጠፋ እኮ ድሮ እኮ ይጠፋል ነበር፣ አንድ ቀን ወይም ደግሞ ግማሽ ቀን ይጠፋል ነበር። አሁን ደግሞ ለቀይቀን ስድስት ቀን ምንድነው ችግሩ አላውቅም።
ጌታን ለዘገባው አመሰግናለሁ። በሌላ ዜና በትግራይ ክልል ያለው ሰብአዊ ሁኔታ አስፈቃቂነቱ አሁንም እንደቀጠለ መሆኑን ከባልደረቦቻችን እየሰማነን ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱያሪች ተናግረዋል። በሰብአዊ ረድኤት ተደራሽነት ረገድ ትልቅ መሻሻል ቢኖርም በሰሜን ምዕራብ፣ በማዕከላዊ፣ በምስራቃዊና በደቡብ ምስራቃዊ እንዲሁም ደቡባዊ ዞኖች አሁንም ግጭት እንዳለ ሪፖርቶች ደርሰውናል ብለዋል። አንዳንዶቹ የሰብአዊ ረድኤት አጋሮቻችን በክልሉ በደቡባዊና ደቡብ ምስራቃዊ ዞኖች ግጀትና ሳምሬ ከተሞች መግባት እንደቻሉ ገልጸው ሆኖም አብዛኞቹ የከተሞቹ ነዋሪዎች ከቀያቸው ተሰደዋል ማለታቸውን ዱያሪች በዛሬው ዕለታዊ የጋዜጠኞች መግለጫቸው አመልክተዋል። ከአላማጣ ወደ መቀሌ፣ ወደ አዲግራትና ሽረ የሚወስደው መንገድ አሁንም በከፊል ክፍት መሆኑን ጨምረው ገልጸውልናል ብለዋል። አያይዘውም የመንግስታቱ ድርጅት ቃል አቀባይ ባለፉት 5 ወራት ወደ 2.5 ሚሊዮን የሚሆኑ የትግራይ ገጠራማ አካባቢዎች ነዋሪዎች መሰረታዊ አገልግሎቶች እንዳላገኙ የረዴት ባልደረቦቻችን ገልጸውልናል ብለዋል። በግጭቱ ምክንያት በብዙ ሺዎች የተቆጠሩ ሰዎች ከገጠራማው አካባቢ መቀሌንና ሽረን ጨምሮ ወደ ከተሞች እየተሰደዱ መሆናቸውንም ሰምተናል ያሉት ዱጃሪች በቅርብ ጊዜ በወጣ የግምገማ ሪፖርት መሰረት ሽረ ከተማ ያሉት ተፈናቃዮች ቁጥር 450 ሺህ ሊደርስ ይችላል ብለዋል። የሰብአዊ ረድኤት አጋሮቻችን በክልሉ ነፍስ አድን እርዳታ ለሚያስፈልገው ወደ 4.5 ሚሊዮን የሚጠጋ ህዝብ በቂ እርዳታ ለማድረስ ካለባቸው የአቅም እንዲሁም የገንዘብና አቅርቦት ችግር ጋር እየታገሉ ጥረት እያደረጉ ናቸው ብለዋል። የሱዳን ካቢኔ የሀገሪቱ ጸረ እስራኤል ህግ እንዲሰረዝ የቀረበውን ረቂቅ ህግ ማጽደቁ ተገለጸ። ለ63 ዓመታት የዘለቀውና የሁለቱን ሀገሮች ግንኙነት አሻክሮት የኖረውን ህግ ሱዳን መሰረዟ በቅርቡ ሁለቱ ሀገሮች ከደረሱት የሰላም ስምምነት ተከትሎ የንግድና የዲፕሎማሲ ግንኙነታቸውን ለማደስ ያደረጉት ውሳኔ አካል እንደሆነ ተገልጿል። የአረብ ሀገሮች ከእስራኤል ጋር እንዳይገናኙ የሚከለክለውን ህግ ከሱዳን በፊት የተባበሩት የአረብ ኤሚሬቶች፣ ሞሮኮና ባህሬን እንደሰረዙ ይታወቃል። ከአንድ አመት በፊት ለእስራኤል እውቅና የነበራቸው የአረብ ሀገሮች ሁለት ብቻ፣ ግብጽና ዮርዳኖስ ብቻ ነበሩ። በሌላ የሱዳን ዜና በምዕራብ ዳርፉር ክፍለ ግዛቷ በጎሳዎች ግጭት የተገደሉት ሰዎች ቁጥር ወደ 87 ማሻቀቡንና 191 ሰዎች መቁሰላቸውን የተባበሩት መንግስታት ድርጅት አስታወቀ። በአረቦቹ ታጣቂዎችና በማሳሊት ጎሳ አባላት መካከል ከባድ ውጊያ ከተካሄደባት ከክፍለ ግዛቷ ዋና ከተማ ኤልጋኒና በሺዎች የተቆጠሩ ሰዎች ሸሽተው ወጥተዋል። ከ3000 በላይ በየመስጊዱ በመንግስት መስሪያ ቤት ህንጻዎች መሸሸጋቸውን የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ ኦቻ አስታውቋል። ወደ አጎራባች ቻድ የተሰደዱም እንዳሉ ነው ያመለከተው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእረቡ መጋቢት 29 2013 ዓ.ም ምረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የአፍሪካ ህብረት የወቅቱ ሊቀመንበር በሆኑት የኮንጎ ዴሞክራሲያዊት ሪፐብሊክ ፕሬዝዳንት ፊሊክስ አንቷን ሺሴኬዲ አደራዳሪነት ዋና ከተማይቱ ኪንሻሳ ላይ ትላንት ተጀምሮ የነበረው የኢትዮጵያ የሱዳንና የግብጽ ድርድር ያለ ስኬት መበተኑ ተገለጸ። የኢትዮጵያ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ ኢትዮጵያ፣ ግብጽና ሱዳን ኮንጎ ኪንሻሳ ላይ ያካሄዱትንና ያለ ስምምነት የተበተነውን የሶስትዮሽ ድርድር አስመልክቶ አዲስ አበባ ላይ የሰጡትን መግለጫ የተከታተለችው ፀሐይ ዳምጠው ዝርዝር አላት።
ኢትዮጵያ፣ ሱዳንና ግብጽ ከመጋቢት 25 እስከ መጋቢት 28 2013 ዓ.ም የዘለቀ የሶስትዮሽ ድርድር ኮንጎ ዲሞክራቲክ ሪፐብሊክ ዋና ከተማ ኪንሻሳ ላይ ያካሄዱት ድርድር ያለ ስምምነት ተበትኗል። በድርድሩ ላይ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተገኝተው በመክፈቻ ስነ ስርዓት ላይ የኢትዮጵያን አቋም መግለጻቸውን የኢትዮጵያ ውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ ተናግረዋል።
ከዚህ ሊጠቀሱ ምሽሉት ዋናውና አቋር ጉዳዮች ኢትዮጵያ ድርድሩን ቶሎ እንዲቀጥል እንዲጠናቀቅም ዚህም ብርቱ ጥረት እንደምታደርግ ገልጸዋል። ኢትዮጵያ የአባይን ውሃ በመተጠቀምበት ጊዜ ምክንያታዊ እና ፍትሃዊ በሆነ መንገድ የምትጠቀም መሆኑን፣ ግድቡ የህዳሴ ግድብ ለኢትዮጵያ ብቻ ሳይሆን ለቀጠናው አጠቃላይ ትልቅ የጋራ የልማት እድል የሚከፍትና ትብብርን ማዕከል አድርጎ ብዙ ነገሮች በዚያ ዙሪያ መስራት የሚቻልበት መሆኑን፣ ነገር ግን ውጤት ላይ ለመድረስ ብቸኛ ተጠቃሚነትና የዛን አስተሳሰብ ይዞ መሄድ ወደ ውጤት ሊያመጣ ስለማይችል፣ ይሄ አስተሳሰብ ሊሰራ ስለማይችል አገራቱ በትብብርና ሁሉም አሸናፊ ሊሆን በሚያስችሉ ሀሳቦች ላይ መሰረት በማድረግ ድርድራችንን ጉድ ፌዝ ማካሄድ እንደሚገባን ግልጽ አድርገዋል። ኢትዮጵያ ወደ መድረኩ ይዛ የቀረበቻቸው ግልጽ ሀሳቦችን በተመለከተም እንደዚሁ ማብራሪያችንን አቅርበዋል። በአጭር ጊዜ መረጃና ዳታ የጋራ ልውውጥ ማድረግ፣ በተለይም ለሁለተኛው ሙሌት የሚጠቅሙ የመረጃ ልውውጥ ማድረግ እንደሚጠቅም፣ ይህንንም የኢትዮጵያን ዝግጁነት ግልጽ አድርገዋል። ነገር ግን ሙሌቱ ከምንም ኮንዲሽን ጋር እንደማይገናኝም እንደዚሁ ግልጽ ተደርጓል።
በድርድሩ ወቅት ሱዳንና ግብጽ የድርድሩን ጭብጥ ወደ ጎን ትተው የድርድር ሂደቱን ወደ ኋላ የመመለስ አቅጣጫ ሲከተሉ ነበር ሲሉ ዶክተር ስለሺ ሁለቱን ወገኖች ተችቷል።
ወደ ይዘት ሳንገባ እንደተለመደው በሁለቱ ሀገሮች የማጓተት ስትራቴጂ ሰፊ ጊዜ እንድናጠፋ ሆኗል። ለዚህም ምክንያቶቹ በሱዳን በኩል የቀረቡት ሀሳቦች ወደ አቋምንበት አርቲክሎች ከመመለስ ፋንታ አዳዲስ ሀሳቦች ብለው ያቀረቡትን እኛ ኮንቴንዱ ላይ እና ድርድሩ እንዲቋጭ የሚያስችሉ መተማመን የሚያመጡ ሀሳቦችን ነው እንደገና መስማት የሰጠነው። በእነሱ በኩል አንዱ የድርድሩን ፎርማት መለወጥ ነበር አቅደው የመጡት ከአፍሪካ ህብረት። ሁለተኛው ጉዳይ ፎርማቱ በሚለወጥበት ጊዜ የአፍሪካ ህብረት በነጻነት ጉዳዩን ለመምራት እንዳይችልና የተሰጠውን ኃላፊነት በሚያኮስስ መልኩ ሌሎች ተዋናዮች ይህን ጉዳይ አብረውን እንዲመሩ የሚል አይነት ሀሳብ ያካተተ ነበር። ሌላኛው ሀሳብ ዋናዋን የአፍሪካ ኦብዘርቨር ደቡብ አፍሪካን የዘነጋና እንድትወጣ የሚመስል ሀሳብ ያቀረቡበት ነበር። ይሄ በማድረግ ሊቀመንበሩ ጋር ሌሎችም ድርድሩን እንዲመሩ የሚል ሀሳቦች ስለነበሩ፣ ከዚህም ባሻገር በሱዳን በኩል ሚዲየሽን የሚባል ነጥብ አንስተዋል። ቀደም ብሎም በሚዲያ ይሰሙ የነበሩት እዛም መድረክ ላይ ሚዲየሽን የሚል ቃል ለመጠቀም ሞክረዋል። ሚዲየሽን በድርድራችን ሩልስ ኦፍ ኢንጌጅመንት የምንከተለው ሂደት ነን አድቨርሰሪያ የሆነ ወደ ግጭት የማያመራና ጉድ ፌዝ የምንደራደርበት እንጂ ሌሎቹን አርቲክል 10ን የሚከተል መንገድ እንዳልሆነ ግልጽ ነው። ወደ ዋናው ውይይት ስንገባም እነኚህ ነገሮች ላይ በስፋት መወያየት ግድ ነበር።
ግብጽም ሀሳቧን በወቀሳ ነው የጀመረችው ያሉት ዶክተር ስለሺ ኢትዮጵያ በሁለቱ ሀገሮች በተነሱት ሀሳቦች ላይ የነበራትን አቋምም ተንትነዋል።
በግብጽም በኩል መነሻው ላይ ብዙ ወቀሳ ያዘሉ መልእክቶች ቢያስተላልፉም ሱዳን የምትለውን ሀሳብ የመደገፍ እና ትክክል መሆኑን በመግለጽ ነበር የተጀመረው እና በእነኚህ ዙሪያ እንግዲህ ሰፊ ድርድር አድርገናል። የታዛቢዎችን ጉዳይ፣ ሚዲየሽን የሚባለውን ጉዳይ፣ የሊቀመንበሩ ሚና እንዴት ሊሆን እንደሚችል ከብዙ ድርድር በኋላ አንደኛ እነኚህ ኦብዘርቨር ብለን የሰየምናቸው ተቋማትም የሆኑ ሀገራት ባሉበት እንዲቀጥሉ የኢትዮጵያ ጽኑ እምነት ነው። ስለዚህ ደቡብ አፍሪካንም ጨምሮ አሜሪካና የአውሮፓ ህብረት በታዛቢነት ሚናቸው እንዲቀጥሉ እነኚህ ታዛቢዎች ሚናቸው ኢንሃንስድ መሆን እንደሚችል ይሄም የሚሆንበት አካሄድ ከሊቀመንበሩ ጋር ኮልኮች ብለው ፋሲሊቴተርስ ሳይሆኑ ምክንያቱም እነኚህን ታዛቢዎች የመረጥናቸው አገራቱ ናቸው እንጂ ፕሬዚዳንቱ አልሰየማቸው ወይንም የአፍሪካ ህብረት አልሰየመም። ሶስቱ ሉዓላዊ ሀገሮች መርጠዋቸው ተስማምተው ያዟቸው ይሄ ፕሮሰስም በኋላ ደርሶ የሚለዋወጥ ከሆነ ኮንሲስተንሲም ስለማይኖረው ሶስቱ ሀገሮች እንዲቀጥሉ የሚለውን እንድንስማማ ማድረግ ይችላል። የአፍሪካን ኦውንድ ፕሮሰስ የኤዩ ፕሮሰስን መምራት ያለባቸው በሙሉ ነጻነት የአፍሪካ የህብረቱ ሊቀመንበር እሳቸው በሚሰየማቸው የውጭ ጉዳይ ሚኒስትራቸው በኩል ድርድሩ እንዲቀጥል የሚል አቋም ይዘን የህብረቱን ማቀፍ ሙሉ በሙሉ በሚያስከብር መልኩ እንዲከናወን ብርቱ ክርክሮች ነበሩ።
ሚኒስትሩ አክሎ ታዛቢዎች በድርድር ጣልቃ ሳይገቡ የታዛቢነት ሚናቸውን ለሁሉም ተደራዳሪዎች ጠቃሚ በሆነ መንገድ ሶስቱ ሀገሮች መስማማታቸውን ገልጿል። ኢትዮጵያ በአፍሪካ ህብረት በኩል የሚደረገው ድርድር እንዲቀጥል ጽኑ ፍላጎት እንዳላትም በድጋሚ አረጋግጣለች ነው ያሉት ሚኒስትሩ። ሁለተኛ ዙር የውሃ ሙሌትም በተቀመጠው ጊዜ እንደሚከናወን ነው ዶክተር ስለሽ የገለጹት።
የሙሌት ስኬጁል በተያዘለት ቀጠሮ ይሞላል። ምክንያቱም በመሰረታዊነት ያሞላሉ ሂደት በመጠን መቼ እንደሚደረግ በምን ያህል ጊዜ መጠኑ 13.5 ነው። በሁለተኛው የሙሌት አመት እንደሚካሄድ ይሄ ደግሞ የሚገናኘው በአብዛኛው ከኮንስትራክሽን ሂደቱ ጋር እንጂ ኮንስትሬንት የሌለበት መሆኑ ቀደም ብለን ሰፊ ድርድር ባረግንባቸው ወራትና አመታት ስምምነት የተደረሰበት የጋራ የሆነ የሶስታችንም ዶክመንት ውስጥ የሚገኝ የሙሌት ፍራት ስቴጅ ቤዝድ ፊሊንግ መጠኑም በአግባቡ የሚታወቅ ሙሌቱም ደግሞ በበጋ ሳይሆን ሙሌት በበጋ አይደረግም ዝናብ በከፍተኛ ደረጃ ባለበትና ወንዞች ሙሉ በሆኑበት ወቅት ከሐምሌ እስከ መስከረም ባሉ ጊዜያት ውስጥ የሚደረግ መሆኑ ከዛ የሚለውጥ ምንም አዲስ ሐሳብ የለም። ስለዚህ በዚህ መሰረት የሚከናወን ነው የሚሆነው።
ከዚህ አስቀድሞ የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ አባይ ድንበር ተሻጋሪ ሀብት እንደመሆኑ የተፋሰሱ ሀገራት ፍትሃዊና ምክንያታዊ መሪን መሰረት ባደረገ አኳን የበጠቀም መብት እንዳላቸው አመልክቷል። በመሆኑ በተፋሰሱ ላይ የሰፈኑ የታችኛው ተፋሰስ ሀገራት ብቸኛ ተጠቃሚነትን የማስቀጠል ፍላጎት መቀየር ያለበትና በትብብርና በመግባባት ሊወሰን እንደሚገባም አስታውቋል። ምክትል ጠቅላይ ሚኒስትር ደመቀ መኮንን በሰጡት አስተያየት የህዳሴ ግድብ የትብብር እድልን የፈጠረ ሀገራዊ ፕሮጀክት በመሆኑ በድርድር ሂደቱ የተደረሱ የአቋም መቀራረቦችን ከዳር ማድረስ ይገባል ብለው ነበር። ሀገራት የሚያደርጉትን የሶስትዮሽ ድርድር በስምንት ሳምንታት እንዲጠናቀቅ ነው የታሰበው። ቀጣዩ ድርድርም የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት በሚሰጡት አቅጣጫ ይወሰናል ተብሏል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ወደ ተከታዩና ከዚህ ጋር ወደ ተያያዘው ዘገባ እናልፋለን። በኢትዮጵያ በሱዳንና በግብጽ መካከል ኪንሻሳ ላይ የተጀመረው ድርድር ሲቋረጥ በሁሉም ተደራዳሪዎች ዘንድ የንዴትና የብስጭት ስሜት ይታይ እንደነበር ኪንሻሳ የምትገኘው ሪፖርተራችን አናስታሲ ቱዴሺ ትዝብቷን ዘግባለች። በሶስቱም ወገኖች የተንጸባረቀው የመወነጃጀል ስሜት መሆኑንም የሰጧቸው መግለጫዎች ያሳያሉ። በአባይ ውሃ ምክንያት በአካባቢው የግጭት ስጋት ያየለ ሲሆን የተባበሩት መንግስታት ድርጅት ግን ወገኖቹ ልዩነቶቻቸውን በማቻቻልና በመተባበር መንፈስ መነጋገራቸውን እንዲቀጥሉ አሳስቧል። ከአናስታሲ ጋር ካደረገው አጭር ምልልስና ከሌሎችም ምንጮች ያገኛቸውን መረጃዎች አካቶ ሰለሞን አባተ ተከታዩን አጠናቅሯል።
የኪንሻሳው ድርድር ገና ከመጀመሩ ከተደናቀፈ በኋላ በሁሉም ልዑካን ላይ ይነበብ የነበረው የብስጭት የንዴትና የቁጣ ስሜት እንደነበረ ሂደቱን ለመከታተል እዚያው የተገኘችው አናስታሲያ ቱዲየሺ አጫውታኛለች። እንዲያውም የውጭ ጉዳይ ሚኒስትሯ ማሪን ቱምባንዜዛ የመዝጊያውን ንግግራቸውን ያደረጉት ከልዑካኑ አንዱም ባልተገኘበት ብቻቸውን ሆነው እንደነበረ ነግራኛለች።
I have been following the negotiations and what I can tell you, Solomon, is that during the whole process, nothing transpired.
ድርድሮቹን እየተከታተልኩ ነበር። ለነገርህ የምችለው በሙሉ ሂደት ውስጥ ምንም የተገኘ ነገር አለመኖሩን ነው። ምን እንደተፈጠረ እንኳን ከተሳታፊዎቹ አንዳቸው ምንም ማለት አይፈልጉም። የኮንጎ የውጭ ጉዳይ ሚኒስትር ማሪ ንቱምባ ንዜዛ ንግግር ሲያደርጉ እንኳን መገኘት አልፈልጉም። ጨርሶ የመግባባት ነጥብ ላይ መድረስ አልቻሉም።
በመሆኑም የአዲስ ምዕራፍ መክፈቻ ሊሆን ይችላል የሚል ተስፋ ተጥሎበት የነበረው የኪንሻሳ ድርድር ተደናቀፈ።
Efforts to break the deadlock in talks have clearly failed. Both Egypt and Sudan
አልንቀሳቀስ ያለውን ሂደት ወደፊት ለማራመድ የተደረጉት ጥረቶች በግልጽ ከሽፈዋል። ግብጽም ሱዳንም ጣቶቻቸውን ወደ ኢትዮጵያ እየቀሰሩ ነው። ግብጽ ግድቡ በአባይ ውሃ ፍሰት ላይ አደጋ ይደቀናል ትላለች። ሱዳን ደግሞ የግድቡ ደንነት ወደ ራሷ ግድቦችና የውሃ ጣቢያዎች የሚፈሰው ውሃ መጠን ጉዳይ እንደሚያሰጋት ትናገራለች።
በሌላ በኩል ደግሞ ኢትዮጵያ ይዘው ለሚቀርቧቸው ምንም ሐሳቦች ዝግናት ስትል ግብጽ እንደምትከስ አናስታሲያ ተቆማለች። ለመሆኑ ወገኖቹን ይህንን ያህል አይሎ ወደ አንድ ሐሳብና ስምምነት እንዳይደርሱ ድርድሮቹም እንዲስተጓጎሉ ያደረገ የጎላ ነጥብ ይኖር ይሆን? አናስታሲያ
Well, one of the points that I can tell you is the fact that the Sudanese proposal to include
አንድ ለነገርህ የምችለው ነጥብ ቢኖር በአፍሪካ ህብረት መሪነት እየተካሄዱ ወዳሉት ንግግሮች ዩናይትድ ስቴትስ የአውሮፓ ህብረትና የተባበሩት መንግስታት ድርጅት በአደራዳሪነት እንዲቀላቀሉ ሱዳን ያቀረበችውና ግብጽ የደገፈችው ሐሳብ ነው። ይህ ጉዳይ ድርድሩ አንዳች ቦታ ላይ ተሰንቀሮ እንዲቆም ያደረገው ይመስለኛል። ኢትዮጵያ ሐሳቡን ተቃውማለች።
በዚህም ምክንያት የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያን በቅንነት መንፈስ መጉደል ሲከሱ ተሰምተዋል። ሱዳን ደግሞ ኢትዮጵያ በግድቡ ላይ ያደረገች ያለችው የተናጠል እንቅስቃሴ የዓለም አቀፍ ድንጋጌዎች ግልጽ ጥሰት ነው ብላለች። የአፍሪካ ህብረት የወቅቱ ሊቀመንበር የሆኑት የኮንጎ ዲሞክራሲያዊት ሪፐብሊክ ፕሬዝዳንት ፌሊክስ አንቷን ቺሴኬዲ የድርድሩን መድረክ ሲከፍቱ ባስተላለፉት መልእክት ይህ ጉባኤ መሰናክሎችን ሁሉ ለመሻገር ሁሉም ተሳታፊዎች ቁርጠኝነትና ብርታት ካሳዩ ታላቅ መድረክ እጅግ ጠቃሚ እርምጃ ሊሆን እንደሚችል አሳስበዋል። አንስታሲያ የፕሬዝዳንቱ ዋና ዋና መልእክቶች ያለቻቸውን እንዲህ ነቃቅሳለች።
Well, what I can tell you is the first point is that President Tshisekedi is advocating for an African solution to an African
President Tshisekedi እያራመዱት ያለው የመጀመሪያው ነጥብ ለአፍሪካ ሀገሮች አፍሪካዊ መፍትሄ የማፈላለግን አስፈላጊነት ነው።
La poursuite des négociations tripartites à Kinshasa a cet avantage de pouvoir sortir ces négociations du virtuel pour le présentiel physique.
The second thing was that despite the COVID restrictions, having the three parties together in one place.
ሁለተኛው ነጥብ በኮቪድ ገደቦች ምክንያት ተራርቀው የነበሩት ተደራዳሪዎች በአንድ መድረክ በግንባር የመገናኘታቸው አስፈላጊነት ጉዳይ ነበር ለሳቸው። ሶስተኛው ነጥብ ከዚህ ስብሰባ በኋላ የቆመው ግንኙነት ተንቀሳቅሶ አዲስ ህይወት ይዘራል፣ አዳዲስ የድርድሮችና የውይይቶች መስመሮች ይከፈታሉ የሚል ተስፋና እምነት የተንጸባረቀበት ነበር። ይህ ግን አልሆነም።
et de les consolider notamment par la mise en place d'une
ስትራቴጂ በቀዳሚነት ያነሱት ነጥብ ለአፍሪካ ችግሮች አፍሪካዊ መፍትሄ የመሻት አስፈላጊነት መሆኑ የኢትዮጵያን አቋም የሚያጠናክር ይመስላል። ግብጽና ሱዳን የአህጉራዊውን ህብረት ሊቀመንበር መልእክት አልተጋሩም ወይም አልተቀበሉም ማለት ይሆን?
It actually seems like from the Egyptian point of view and the
Sudanese ከግብጽ አመለካከት እንደምረዳው ግብጻውያን ነው የሚፈልጉት በአፍሪካውያን ፖለቲከኞች ብቻ ከመመረጥ ተጨማሪ አደራዳሪዎች እንዲገቡ ነው። ይህን አቋማቸውን ሁለቱም ሱዳንም ግብጽም ግልጽ አድርገዋል። ኢትዮጵያ ደግሞ ሐሳቡን ሙሉ በሙሉ እየተቃወመች ነው።
ኮንጎ የወቅቱ የአፍሪካ ህብረት ሊቀመንበር በመሆኗ እነዚህን ድርድሮች የመምራት ኃላፊነት ቢወድቅባትም በሌላ በኩል ደግሞ የናይል ተፋሰስ ሀገሮች አባል ናት። የናይል ጅረት ጉዳይ በቀጥታ ይመለከታታል። ምናልባት ይህ ጉዳይ የጥቅም ግጭት ጥያቄ አስነስቶ ይሆን?
Absolutely not. None of the closest observers
በፍጹም ካነጋገርኳቸው እጅግ የቅርብ ታዛቢዎች መካከል ማንም ይህን ጉዳይ ያነሳ የለም። ይልቅ በቅሬታ መልክ የሰማሁት ነገር ቢኖር ኮንጎ ዲሞክራሲያዊት ሪፐብሊክ እነዚህን ድርድሮች ለመምራት በበቂ ሁኔታ አልተዘጋጀችም የሚል ነው።
ምናልባት ለዚህ ድርድር መፍረስ ይህ የኮንጎ ያለመዘጋጀት የተወሰነ ድርሻ ይኖረው ይሆን ብለው የጠየቁት አዛቢዎችን መስማቷንም ኪንሻሳ ላይ የድርድሩን ሂደት ተከታተል የነበረችው ባልደረባዬ አናስታሲ ቱዲሽ ነግራኛለች። ያኮራረፉት ልዑካን ወደ የፊናቸው ከተበተኑ በኋላ የውጭ ጉዳይ ሚኒስትሩ አንቱምባን ዜዛ ለጋዜጠኞች ባነበቡት መግለጫ መሰረት በድርድሩ ላይ የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም የሱዳንና የግብጽ አቻዎቻቸው ማርያም ሳዲቅ አልማህዲና ሳሚህ አሳን ሹክሪ ተገኝተዋል። ስለ ኪንሻሳው የህዳሴ ግድብ ድርድር ያለ ስኬት መበተን ትናንት ተጠይቀው የነበሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱያሪች ልዩነቶችን የማቻቻልንና የመተባበርን አስፈላጊነት በበቂ ሁኔታ ላጎላው አልችልም ብለዋል። የተጨበጠ ስምምነት ላይ ለመድረስ ወገኖቹ አብርተው መጣራቸውን እንዲቀጥሉ የመንግስታቱ ድርጅት ጥሪ እንደሚያደርግ ዱያሪች አመልክተው በወቅቱ የአፍሪካ ህብረት ሊቀመንበርነታቸው ወገኖቹን እንደገና ለማገናኘት ፕሬዝዳንት ቺሴኬዲ ስላደረጉት ጥረት አድናቆታቸውን ገልጸዋል። የወገኖቹን ጥረቶች ለመደገፍም የመንግስታቱ ድርጅት አሁንም ዝግጁ መሆኑን በድጋሚ እንደሚያረጋግጥ አስታውቀው እኔ ይህን ልተው አንተም ይህንን ተው የማለት አካሄድና የትብብርን አስፈላጊነት በድጋሚ አንስተው አሳስበዋል። ስምምነት ላይ ሳይደረስ ኢትዮጵያ ወደ ሁለተኛው ሙሌት ብትገባ ሊገመት የማይችል ትርምስ በአካባቢው ይፈጠራል ሲሉ የግብጽ ፕሬዝዳንት ባለፈው ሳምንት መዛታቸውን መገናኛ ብዙሃን ዘግበዋል። በሌላ በኩል ደግሞ ኢትዮጵያ ግድቡን በመሙላት ካልቀጠለች ከተቋራጩ ኩባንያ ጋር በገባችው ውል መሰረት የአንድ ቢሊዮን ዶላር ኪሳራ እንደሚደርስባት ጠቅላይ ሚኒስትር አብይ አህመድ በቅርቡ አሳውቀው ነበር። በዛሬ ምንዛሬ ወደ 41 ቢሊዮን ተኩል ብር መሆኑ ነው። የህዳሴ ግድብ ግንባታ መሰረት የተጣለበትን 10ኛ ዓመት አስመልክቶ ከአምስት ቀናት በፊት በትዊተር ገጻቸው ላይ መልእክት ያሰፈሩት የኢትዮጵያ ዋና ተደራዳሪ የሆኑት የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ የግድቡ ግንባታ 79% መጠናቀቁን ገልጸው ኢትዮጵያ ተፋሰሱን ፍትሃዊና ምክንያታዊ በሆነ መልኩ በጋራ ለመጠቀም አቋሟ የማይናወጽ ነው ብለዋል። እንግዲህ ይህ የህዳሴ ግድብ ጉዳይ መጻኢ ዕጣ ምን ይሆን? ለጊዜው ግልጽ ያለ መልስ የለም። ለማንኛውም የአፍሪካ ህብረቱ ሊቀመንበር ወገኖቹ እንደተገናኙ ባስተላለፉት መልእክት ለመላ አህጉሪቱ ሰላም መጠናከር እጅግ ቁልፍ የሆኑት ሶስቱ ወንድማማች ህዝቦች በታሪካቸው ውስጥ የአዲስ ትብብር ምዕራፍ ይከፍታሉ የሚል ተስፋ እንዳላቸው
ፀሐይ ዳምጦን ሰለሞን አባተንና እንዲሁም ኪንሻሳ የምትገኘው ሪፖርተራችን አናስታሲ ቱዴሽን እናመሰግናለን። አድማጮች ያደመጣችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ዩናይትድ ስቴትስ ውስጥ የሚገኙ የአማራ ማህበራት ያስተባበሩት ሰልፍ ትላንት ዋሽንግተን ዲሲ ውስጥ ተካሂዷል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተደረገው ትዕይንተ ህዝብ አላማው በተለያዩ የኢትዮጵያ አካባቢዎች ብሔር የለየ በደል እየደረሰባቸው ነው ላሏቸው የአማራ ብሔር ተወላጆች ድምጽ ለመሆንና የአሜሪካ መንግስትም ኢትዮጵያ ውስጥ ብሔር የለየ ጥቃት እንዲቆም ጣልቃ እንዲገባ ለመጠየቅ መሆኑን አስተባባሪዎቹ ገልጸዋል። ብሔር ተኮር ጥቃት እንዲስፋፋ በቀጥታም ሆነ በተዘዋዋሪ አስተዋጽኦ አድርገዋል፣ እየተፈጸሙ ላሉት የመብት ጥሰቶች ተገቢውን ትኩረት አልሰጡም ያሏቸውን መንግስታዊ አካላትና መንግስታዊ ያልሆኑ የመብቶች ጉዳዮች ተቋማትንም ሰልፈኞቹ ኮንነዋል። ሀብታሙ ስዩም ሰላማዊ ሰልፉን ተከታትሎታል።
በዩናይትድ ስቴትስ የሚገኙ የአማራ ማህበራት ያስተባበሩት ሰልፍ የተካሄደው ትናንት ረፋድ ላይ ጀምሮ ነው። ቦታው ደግሞ የአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት በሜትሮፖሊታን ፖሊስ ባልደረቦች አይን በመቶዎች የተገመቱት ሰልፈኞች በኢትዮጵያ የተለያዩ ስፍራዎች የአማራ ብሔር ተወላጆች ላይ በመድረስ ላይ ናቸው ያሏቸውን በደሎች አስተጋብቷል። ለዚሁ ሰልፍ ሲል ከሚኖርበት ቺካጎ ወደ ዋሽንግተን ዲሲ መምጣቱን ይነገረኝ የአማራ ፋውንዴሽን አባል የሆነው ሐሚድ መንገሻ የተቃውሞ አካል እንዲሆን የገፋውን ምክንያት አጋርቶኛል።
የህዝብን ጩኸት ለማሰማት ከቺካጎ ድረስ እዚህ የመጣሁት አማራ በየቦታው ስለሚገደል ያንን ጩኸት ለማሰማት ነው የመጣሁት። እምናየው ነው ወለጋ አማራ በመሆናቸው ብቻ ሃይማኖታቸውን አልጠየቀም። ሙስሊም፣ ክርስቲያን፣ ፕሮቴስታንት አላለም። just አማራ በመሆናቸው ብቻ እየተለዩ ከአካባቢው እንዲወጡ ተደርገው እየተገደሉ ነው። ቢሻንጉል ጉሙዝ በቅርብ እምናየው እንደዚሁ አማራ በመሆናቸው ብቻ እንጂ ሌላ ዘር በመሆናቸው አይደለም እየተገደሉ ያሉት። በቅርቡ ባየነው አጣዬ ላይ በተደረገው አማራ የአማራ ብሔሮች እየተለዩ አንዳንዴ እንደውም መታወቂያቸውም እየተለየ የተገደሉበት ሁኔታ አለ። ያ ነው በርግጥ ኢትዮጵያ ውስጥ የተለያየ ቦታ ላይ ግድያ አለ። ነገር ግን እንደ አማራ ብሔር በመታወቂያ ወይም በዘሩ እየተለየ የተገደለ እስካሁን አላየንም።
ሐሚድ የተቃውሞ ሰልፈኞቹ አቤቱታቸውን ያቀረቡለት የአሜሪካ የውጭ ጉዳይ መስሪያ ቤት ኢትዮጵያ ውስጥ እየደረሱ ያሉን ብሔር የለዩ ጥቃቶችን እንዲያስታግስ ለመጠየቅ እንደታቀደም ተናግሯል። ለበርካታ ዓመታት በኢትዮጵያ ሕዝብ ላይ ደርሰዋል የሚባሉ በደሎችን ለማስተማት የአሜሪካ የውጭ ጉዳይ መስሪያ ቤትንና ሌሎች መንግስታዊ ተቋማትን ደጅ ደጋግሞ የረገጠው ሽመልስ ለገሰንም ከሰልፈኞቹ መካከል አግኝቻለሁ። ኢትዮጵያና ኢትዮጵያውያን ያሉበትን እጅግ አስቸጋሪ ሁኔታ የሚያወሳው ሽመልስ ምዕራባውያን ሀገሮች በኢትዮጵያ ፖለቲካ ውስጥ ካላቸው ሚና አንጻር እየደረሱ ናቸው የሚባሉ የሰብአዊ መብት ጥሰቶችን ለማስታገስ ጫና ፈጣሪነታቸውን እንዲጠቀሙ ይፈልጋል።
ላለፉት 3 አመታት የዘር ማጥፋት በግልጽ እየተካሄደ ነው። በዚህ የዘር ማጥፋት ላለፉት ሳምንታት እንኳን ያየናቸው ነገሮች ኢትዮጵያውያንን በእውነት አስተኝቶ የሚያሳድር ነገር አይደለም። ስፔሻሊ በአማራው ላይ እየተካሄደ ያለውን የዘር ማጥፋት በእምነታቸው ምክንያት እየተገደሉ ያሉ የኢትዮጵያ ኦርቶዶክስ ሃይማኖት ተከታዮች፣ በኢትዮጵያ ላይ ያለው ኦርቶዶክስ ቤተክርስቲያን የሚደረገውን ቃጠሎ፣ ሌሎችንም እንዲሁ በግፍ የታሰሩትን እስረኞች ዛሬ በአሜሪካን መንግስት አሁንም የዓለም መንግስታት በኢትዮጵያ ላይ ኢንቮልቭ እንዲያደርግ ነው። በእውነት በኢትዮጵያ ላይ ኢንቮልቭ አድርገው ወደ ክብ ጠረጴዛ ኢትዮጵያ ልትመጣ ይገባል።
በሰላማዊ ሰልፉ ላይ የኢትዮጵያ መንግስት ላይ ያነጣጠሩ ወቀሳዎች ይቀርበዋል። ሳይበር ፋኖ የሚባለው የወጣቶች ቡድን አባል መሆኗን የነገረችኝ ከሰልፉ አስተባባሪዎች መካከል አንዷ የሆነችው ነቢያት ዳኜ የኢትዮጵያ መንግስት ጥቃቶችን ለማስቆም ያልቻለበትን ምክንያት ትጠይቃለች።
ይሄ 3 አመት ሆኖታል አማራዎች በኦሮሚያና በቤንሻንጉል መሞታቸው በብዛት ማለት ነው። ጥቂት ሰው እንኳን አይደለም ብዙ ናቸው። ይሄ መንግስትን የተቃወም ነው ያንን የሚያክል ላይክ ሰራዊት ያለው ቲፒኤልኤፍ ሄዶ መዋጋት ከቻለ ለምንድን ነው ኦሮሚያና ቤንሻንጉል ሄዶ ትንሽ ላይክ ሰራዊቶችን መዋጋት ለምንድን ነው መንግስት አማራን መጠበቅ ያልቻለው? መንግስት ከተባለ ለህዝቡ ነው መቆም ያለበት፣ ለህዝቡ ደህንነት።
ከዚህ በተጨማሪ የሰብአዊ መብት ተቋማት በሌሎች ብሔሮች ላይ የሚደርሱ ጥቃቶችን በሚገልጹበት ልክ የአማራ ብሔር ተወላጆች ላይ እየደረሱ የሚገኙ በደሎችን በተገቢው ልክና አግባብ አለማስተናገዳቸውን አንስታ ነቢያት ትተቻለች።
አማራ ላይ የሚፈጠረውን በየሳምንቱ በየሁለት ሳምንቱ በመቶዎች የሚቆጠሩ ህጻናት፣ እናቶች፣ አዛውንቶች በቃ ንጹሃን በማንነታቸው እየተጠቁ እያለ እነሱ ኢነፍ ካቨሬጅ እየሰጡት አይመስልም። አማራ በማንነቱ እየተገደለ እነሱ የሆነ ሴፕሬት ኢንሲደንት አስመስለው ነው አርቲክሉን ካየኸው የሚጽፉት።
የተለየ ክስተት ወይንም ግጭት ማለትሽ ነው?
አዎ፣ አማራዎች እንኳን ናቸው በማንነታቸው ተጠቅተው ነው ተመርጠው የተገደሉት አይሉም። ባለፈው ሳምንት ያወጡት አጋንመን ኪልድ 33 civilians በጣም የተደባበሰ እውነቱን ያለያዘ ግማሽ እውነት ያዘ ነገር ነው ላይክ አርቲክላቸውን የሚያወጡት።
ሰላማዊ ሰልፈኞቹ በኢትዮጵያ መንግስት ላይ ያቀረቡትን ክስ በተመለከተ ምላሽ የጠየቅናቸው በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ይህንን ብለዋል።
ግድያውን ተከትሎ ምክትል ጠቅላይ ሚኒስትራችንም ኤምባሲያችንም የንጹሃንን ግድያ በማውገዝ ይህንን የሽብር ተግባር የፈጸሙ አካላት በህግ ጥላ ስር እንደሚጠየቁ ተገልጿል። መንግስታችንም ይህንን በማጣራት ተገቢ እርምጃ የመውሰድ እንቅስቃሴውን ጀምሯል። ተጠርጣሪዎችም በህግ ጥላ ስር መዋል ጀምረዋል። ስለዚህ መንግስት እየሰራበት ያለ በመሆኑ በእኛ በኩል ተመሳሳይ ችግሮች የትኛውም አካባቢ እንዳይከሰት ህብረተሰቡን በማስተባበር ህዝቡ በአንድ ልብ እንዲነሳሳ የማድረግ ስራችን እንቀጥላለን። በዚያ አጋጣሚ ላንሳው ፈልገው የተለያዩ ውጫዊ ውጥረቶች ባሉበት በአሁኑ ወቅት እንዲህ አይነት የውስጣችንን ጉዳይ ሽብርተኛን እየለዩ በህግ የማስጠበቁ ነገር እንደተጠበቀ ሆኖ ግን ደግሞ የሚከፋፍሉንን መንገዶች መከተሉ ብዙ የማይጠቅም እንደሆነም በዚያ አጋጣሚ ትሬል ለመለከስ ፈልጋለሁ። አመሰግናለሁ።
በተለያዩ የሀገሪቱ ክፍሎች ውስጥ ብሔርን የለየ በተለይ አማራ ተወላጆችን የለየ ጥቃት ከአንድም ሁለቴ ሶስቴ እየደረሰ ነው። የኢትዮጵያ መንግስት በሌሎች ቦታዎች ላይ ያሳየውን አይነት ፈጣን እርምጃ ባለመውሰዱ ተጠያቂ ነው ወይ ለሚል ሙግት ቀርቧል። ዘለቄታ ያለው እርምጃ ያልተወሰደበት ምክንያት ምንድን ይላሉ?
እንግዲህ ይሄንን ጥያቄ የሚያነሱ ሰዎች ህወሓት ጽንፈኛ ኃይል ሰነዘረውን ሽብር ተግባር ጋር አያይዘው ያንን በአጭር ጊዜ አሁን ላለበት ደረጃ ማድረስ ተችሎ እንዴት በዚህ መልክ በአማራ ብሔር ላይ በቤኒሻንጉል እና በኦሮሚያ በዋናነት እየተፈጸመ ያለውን ግድያ ማስቆም አቃተው በሚል ነው። እና ጠቅላይ ሚኒስትሩም ያው ለተወካዮች ምክር ቤት በነበረው መድረክ ላይ ሲገልጹ በሽምቅ ሆኖ በስውር በሲቪል ያለ ሲጭምር ሆነው ህዝብን የሚያሸብሩትን መቆጣጠርና ለመግጠም የተዘጋጀ ኃይልን ሁለቱን መግጠም አንድ አድርገው የሚያቀርቡ ሰዎች የተሳሳቱ እንደሆነና መንግስት እነዚህን ኃይሎች ከህብረተሰቡ ጋር በመተባበር ለህግ የማቅረብ ስራውን አጠናክሮ እየቀጠለ እንደሆነ የገለጹበት ሁኔታ አለ። በዚህ አጋጣሚ ልብ ልንለው የሚገባ እነዚህን ኃይሎች እየመለመለ የሚልክብን በየትኛው ጉዳይ ላይ የሀገሪቱን ኢንትረስት ከግምት አስገብቶ እንደሆነ እናም ከውጭ ኃይልም ጋር ተቀናይቶ ሊሰራ የሚችል መሆን አለመሆኑን መጠርጠር ይኖርብናል። ኢትዮጵያን ለመከፋፈል ቀላሉ ዘዴ በብሔርና በሃይማኖት መለያየት እንደሆነ የገባቸው አካላት በውስጥ አዳክመውን በውጭ ሊጭኑብን የሚፈልጉ አጀንዳቸውን ለመጫን እየሰሩ እንደሆነ ያው የተለያዩ ትንታኔዎች እንግዲህ የሚያሳየን ነው ማለት ነው።
በሰልፉ ላይ ወቀሳ ከቀረበባቸው ዓለም አቀፍ የመብት ተሟጋች ድርጅቶች አንዱ አምነስቲ ኢንተርናሽናል ነው። የድርጅቱ የአፍሪካ ቀንድ አጥኚ አቶ ፍሳ ተክሌ በቀረቡት ወቀሳዎች አይስማሙም። ድርጅታቸው በተከታታይ ያወጣቸው መግለጫዎች የወቀሳውን ተቃራኒ የሚደግፉ እንደሆነ ይሟገታሉ።
ቅሬታው ካለ ባለፉት አንድ ዓመትም ባለፈው ሁለት ዓመትም የሰራናቸውን ነገሮች መመልከት ብቻ የሚበቃ ይመስለኛልና በተለያዩ ቦታዎች ላይ በመቶዎች የሚቆጠሩ ግጭቶችና ጥቃቶች ነበሩ የነበሩት። ሁሉንም ከበር ማድረግ እንችላለን ማለት አንችልም። አንድ ሰው ነው ያለው አምነስቲ ኢትዮጵያ ላይ የሚሰራ። ግን አቅማችንና መረጃ ባለን መሰረት ያሉትን በሙሉ ለምሳሌ በምዕራብ ወለጋ ባለፈው ኖቬምበር ላይ የደረሰውን፣ ቤንሻንጉል ላይ የደረሱትን ጥቃቶች አቅማችን ባለ መጠን ዘግበናል። የኩራ ፈርዳውንም እንደዚሁ። ከዛ በፊትም የነበሩትን ሌሎች ለምሳሌ ከተፈጠረባቸው ቦታዎች ለምሳሌ ምዕራብ ወለጋ ውስጥ 2018 ሜይ፣ ጁን፣ ጁላይ በተለያዩ ጊዜ ያለን ግን ይህ እንግዲህ ጥቃት የተፈጸመ የተጀመረው በተለይ አማራ ነዋሪዎች ላይ ከ2018 ጀምሮ ነው እና እንደዚህ ትኩረት ባልሳበበት ጊዜ ጀምሮ ስናረግ ነው የነበረው። የተለያዩ የተፈናቀሉ ሰዎች ወሎ የተለያዩ ቦታዎች ሰፍረው እንዳለው ያሉበት ሁኔታ የሚያመለክቱ የተለያዩ መረጃዎች እና መግለጫዎች እናቃለን እና ይሄ ቅሬታ ማን ላይ ማተኮር እንዳለበት ግልጽ ያልሆነ ይመስላል።
ድርጅቱ መግለጫዎችን ሲያወጣ እዛ ባለው ሀቅ ልክ ሳይሆን የሚያወጣው አንድ ብሔር ላይ ያነጣጠሩ መሆናቸውን ከመግለጽ ይልቅ የእርስ በርስ ግጭት አድርጎ ይሸፍናቸዋል የሚል ቅሬታም ቀርቧል።
ይህም ቢሆን ልክ አይመስለኝም። ምክንያቱም አሁን አምነስቲ አሁን የጠቀስኩልህ ለምሳሌ ቤኒሻንጉል ባለፈው ዓመት ዲሴምበር ላይ የክሪስማስ አካባቢ ላይ ያደረግነውን፣ ምዕራብ ወለጋ እንደዚሁ አንድ ቀን ወደ 50 ምናምን ሰዎች የተገደሉበት የአማራ ተወላጆች ላይ ያተኮረውን እና ሌሎችንም የቀድሞዎችንም ብታይ እንደ እርስ በርስ ግጭት አድርገን ያስቀመጥንበት ሁኔታ የለም።
በሰልፉ ተሳታፊዎች ዘንድ ለቀረቡ ቅሬታዎች ተጨማሪ መረጃ ለማግኘት በቅርብ ጊዜ ጥቃቶች ተደጋግመውበታል የሚባለውን የኦሮሚያ ክልል ባለስልጣናትን ለማግኘት በተደጋጋሚ ብንጥርም አልተሳካልንም። ሰላማዊ ሰልፈኞቹ ጥያቄያቸውን የያዘ ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንዳስገቡና መልስ እየጠበቁ እንደሆነም ሰምተናል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የአፋር ብሔራዊ ክልላዊ መንግስት የክልሉን ህልውናና የህዝቡን ደህንነት አደጋ ውስጥ የሚጥል ወታደራዊ ጥቃትና ወረራ በሶማሌ ክልል መንግስት በኩል ተፈጽሞብኛል ሲል ገለጸ። የሶማሌ ብሔራዊ ክልላዊ መንግስት በበኩሉ የአፋር ክልል መንግስት በሶማሌ ተወላጆች ላይ ግድያ ፈጽመዋል፣ አፈናቅሏል፣ ንብረታቸውንም አውድመዋል ሲል ይከሳል። መስፍን አራጌ ዝርዝር ዘገባውን ያስደምጠናል።
ለአሜሪካ ድምጽ ሬዲዮ አስተያየታቸውን ያደረሱት የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አህመድ ኮሎይታ የዛሬ 3 አመት ገደማ የመጣውን ለውጥ ተከትሎ በሁለቱ ክልል ህዝቦች መካከል ግጭቶች ሲከሰቱና አለመግባባቶች ሲስተዋሉ መቆየታቸውን ጠቁመዋል። ችግሩ እየተባባሰ መጥቶ የበርካታ ንጹሃን ህይወትን መቅጠፉን፣ ብዙዎቹን ማፈናቀሉንና ንብረት ማውደሙን ገልጸዋል። የጽህፈት ቤቱ ኃላፊ ግልጽ ወረራና ወታደራዊ ጥቃት በሶማሌ ክልል መንግስት በኩል ተፈጽሞብናል ነው የሚሉት።
ይህም ስንል ለወንጀላም ዝም ብለን ደግሞ የምንናገረው ነገር አይደለም። የሚመለከተው አካልም ጭምር ባለበት ስንናገር የመጣነው ነገር ነው። በመረጃም በማስረጃም ጭምር ደግሞ በሰነድም ስናቀርብ የመጣን ነገር ስለሆነ በዚህ ደረጃ ከሚመለከተው ከፌዴራል አካላትም ጋር ስንነጋገር ነበር። ከጅግጅጋ አፈር ውስጥ ያለውን ንጹሀን በጋራ የሚኖረውን አርብቶ አደር ማህበረሰቦቻችን አብሮ አንዱ አንዱ ጋር እንዳይኖር በሰላም ገብቶ እንዳይወጣ የመድረጉ ሴራን እንዲያቆሙ በግልጽ ስንናገር የነበረ ነገር ነው እና እሱ ነገር አሁንም መፍትሄ አላገኘም። ሶማሌ ቋንቋ ተናጋሪ ያለበት አንድ አካባቢ የሶማሌ አካል አድርገን እንወስዳለን በሚል አቋም ከክልሉ ወሰን ውስጥ ገብቶ ወሰን አይደለም የክልሉ እንብርት የሆነ አካባቢ ክሮስ ቦርደር የሆኑ ኢትዮ ጅቡቲ ኢንተርናሽናል ሃይዌዎች ላይ ሽብር ጥቃት በመፈጸም አርብቶ አደር ማህበረሰቦችን በመግደል በመሰበር በመፈናቀል ቤት ንብረታቸውን እንዲቃጠል በማስደረግ እዚህ ደርሰናል ማለት ነው።
በአፋር ክልል ውስጥ የሚገኙ ሶማሊኛ ተናጋሪ ወገኖችን የጸጥታም ሆነ ሌሎች መሰረታዊ ጉዳዮች መፍታት የሚችለውም የሚገባውም የአፋር ክልል ሆኖ ሳለ የሶማሌ ክልል በዚህ ጉዳይ ሳይቀር እጁን ማስገባቱ ለደም አፋሳሽ ግጭት መንስኤ ሆኗል ሲሉ ይከሳሉ።
አማራ ውስጥ የኦሮሚያ ልዩ ዞን ካለ እዛ አካባቢ የሚፈጠረው የጸጥታ መረፍረስ ካለ የአማራ ብሔራዊ ክልላዊ መንግስት ከሚመለከተው አካል ጋር በጋራ ሆኖ ነው የሚፈታ። ህግም የሚያስቀምጠው ይሄ ነው። ማህበረሰቦቹ የትም ሄደው በጋራ ተንቀሳቅሰው ሀብት የመፍራት ንብረት እንትን የማለት መብት ስላላቸው የሶማሌ ክልል ግን እያደረገ ያለው ምንድን ነው? በግልጽ በአፋር ውስጥ ለምሳሌ የሶማሌ ቋንቋ ተናጋሪዎች ከአፋር ወንድሞቻቸው ጋርና ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋር በጋራ የሚኖሩበት ትንንሽ ከተሞች አሉ። ይህ ከተሞች ሲወርድ ሲዋረድ ከጥንት የአፋር የመሀል ከተሞች፣ የዞን ከተሞች፣ የወረዳዎች ቀበሌ ሆነው እስከ ዛሬ ድረስ አሉ። በአዛይቱ፣ በአንደፈዑ፣ በገዳማይቱ ከሌሎች የኢትዮጵያ ብሔሮች ብሔረሰቦች እና ከአፋር ወንድሞቻቸው ጋር የሚኖሩ የሶማሌኛ ቋንቋ ተናጋሪዎች ነበሩ። እነሱ ስላሉ ብቻ እነሱን የሶማሌ አካል አድርገን እንወስዳለን ከነ መሬቱ በግልጽ በጦርነት በወረራ በኃይል በጉልበት ሌላው በአካባቢ ያሉ አርብቶ አደር ማህበረሰቡም ይሁን ሌላው የኢትዮጵያ ብሔር ብሔረሰቦችን ደፍጥጨን እነሱ ላይ እርምጃ ወስደን ይሄን አካባቢ የዛ ግዛት እናደርጋለን የሚል አንግቦ ጦርነት ከፍቷል።
ባለፈው አርብ በዞን 3 ሐሩካ ወረዳም በተሰነዘረ ጥቃት ከ30 በላይ አርብቶ አደሮች መገደላቸውንና ከ50 የሚበልጡት ላይ የአካል ጉዳት መድረሱን አብራርተዋል። ትናንት ከንጋቱ 11 ሰዓት ጀምሮም በዞን 3 ሐሩካ ገላአሉና ገዋኒ ወረዳዎች ላይ በተሰነዘረ ጥቃት በጦርነቱ ምክንያት ለጊዜው ቁጥራቸው ያልታወቀ አርብቶ አደሮች ተገድለዋል፣ ቤት ንብረታቸው ተቃጥሏል ነው የሚሉት።
ይህንንም የተፈጸመብን በከባድ መሳሪያዎች ነው። ሞርተርን ጨምሮ እንደ ድሽቃ እንደ አርበሲ 14.5 መካከለኛ ዙ ጨምሮ ማለት ነው። ብሬንና መትረየሶች ላውንቸሮች ከየ አቅጣጫው ከአስር አቅጣጫ ነው እነዚህ እየተተኮሱ ያሉት በአርብቶ አደር ማህበረሰብ ላይ ማለት ነው። ከሺዎች በላይ የሆነ ልዩ ኃይል አካባቢው ላይ አዝምቶ አርብቶ አደሮች ላይ እንዲህ አይነት የዘር ጭፍጨፋ እየደረሰ ነው።
የፌዴራሉ መንግስትና የሚመለከታቸው አካላት ለችግሩ መፍትሄም እንዲያፈላልጉ ጥሪ አስተላልፈዋል። በአፋር ክልል ውስጥ ገብተው ጥቃት ከሰነዘሩ የሶማሌ ክልል መንግስት አጣቂዎች መካከል በቁጥጥር ስር የዋሉ መኖራቸውን ቦርዶዳ ጣቢያ አቅራቢያ ነዋሪ ነኝ ያሉ ሙሳ አቅሌ የተባሉ ግለሰብ ለአሜሪካ ድምጽ ሬዲዮ ተናግረዋል። የሶማሌ ብሔራዊ ክልላዊ መንግስት በበኩሉ ትናንት ባወጣው መግለጫ የአፋር ክልል መንግስት በሰመራና አዋሽ መካከል ሶማሌዎች መኖር የለባቸውም በሚል ሶማሌዎችን እንደገደለ እንዳፈናቀለና ንብረታቸውንም እንዳወደመ ገልጿል። ብሔራዊ ምርጫ ቦርድ የምርጫ ጣቢያዎችን ይፋ ማድረጉን ተከትሎ የአፋር ክልል መንግስት የጥፋት ስራ ሲሰራ መቆየቱን መግለጫ ያትታል። መጋቢት 4 2013 ዓ.ም ዳአዋዲና ቀረፋ ቀበሌዎች ላይ በተፈጸመ ጥቃት ከ25 በላይ አርብቶ አደሮች መሞታቸውንና ከ30 የሚልቁ መጎዳታቸውን አብራርቷል። ትናንት መጋቢት 28 2013 ዓ.ም በደዋዲድ፣ ገውራአን፣ ቀላሌና ደንሌሄ ቀበሌዎች ላይ በተሰነዘረ ጥቃት ለጊዜው ቁጥራቸው በውል ያልታወቀ ንጹሃን መገደላቸውን የጠቀሰው መግለጫው ለጥቃቱም የአፋር ክልል ልዩ ፖሊስንና አሸባሪ ክንፍ ሲል የፈረጀውን ኡጉጉማ የተባለውን አካል ተጠያቂ አድርጓል። በሶማሌ ብሔራዊ ክልላዊ መንግስት ኮሙኒኬሽን ጉዳዮች ጽፈት ቤት የሚዲያ ግንኙነት አስተባባሪ አብዶ ኢሎ አፋር ውስጥ በቁጥጥር ስር ውለዋል ስለተባሉት የሶማሌ ክልል መንግስት የጸጥታ ኃይሎች ተጠይቀው ተከታዩን መልሰዋል።
መጀመሪያ ላይ ምንም ሳይታወቅ ምንም ጦርነት ማለት ሳይኖር ነው እንግዲህ ገብቷ ነገር የፈጸሙትና ለማርፉትም ይችላሉ በእጅም ሊይዙት ይችላሉ። ለምን ኦሬዲ በዚህ በኩል ያለው ወታደር ሰላሙን የወሰኑን ሰላም ለማስጠበቅ የህብረተሰቡን ሰላም ለማስጠበቅ እዛ ያለው ኃይል ነውና ገብቶ ምንም ሳያውቅ በእጅ ማያዝ ይችላል ወራስፈራቶም ሊይዙ ይችላሉ። ምንም ሳይዘጋጁ ስለመጡባቸው ማለት ነው ያልሆን ይችላል።
ባንሳሩ ወራሪው ተወረርኩኝ የሚል መግለጫ ሰጥቷል ሲሉ ነው የሚወቅሱት።
ጅራፍ ራሱ ገርፎ ራሱ ይጫዋል እንደመባል አይነት ነገር ነው። ራሳቸው ጥቃቱን ፈጽሞ ራሳቸውን ቶሎ ብሎ ቀድሞ የጣል ጫዋታ አለ አይደለም አንዱ መጥቶ እኔ ነኝ መተኛም ብሎ ማልቀስ እንደዛ አይነት ጫዋታ ነው የታዘው እንጂ ከኛ በኩል ምንም የተደረገ ነገር የለም።
ክልል ውስጥ ያለው ሰላም ከሌሎች ጋር በግጭት ለመኖር ፍላጎት እንደሌለን የሚያሳይ ነው ብለዋል።
ያለፉት 3 አመታት ለውጡን ተከትሎ በክልሉ ሰላም ሰፍኗል። በኢትዮጵያ ከሌሎች ክልሎች ጋር ስናነጻጽር እንደ ሶማሌ ክልል ሰላም የሰፈነበትና ህዝቡም እንደፈለገ በሰላም ይኖርበት ያለ ክልል የለም ብዬ ሙሉ አፌ ማውራት ይችላል። እኛ ያ ነገር ረብሻ ምንፈልግ ቢሆን ኖሮ ክልሉ እንደ ሰላም ሆኖ አናቆይም ነበር። በክልሉ በኩል ግን ማንኛውም ክልል ማንኛውም አካል የመንግስት አካልም በፌደራል ደረጃ ሆኖ በሌላም ባለማጣፈም መመዘክር ነገር ነው። ግን እንደዛ በሰላም ይያለ ነው ይሄ ነገር እየተፈጸመብንና ሌሎች ክልሎችም ሌላ አለማጣፍ ድርጅትም ይሁን ፌደራል ደረጃም ይሁን ተባልነው ኮሚሽኖችን ይሄን ነገር እንዲያውቁልን እንፈልጋለን ነው ብሎ ነው።
በእምነት በባህልና በታሪክ አንድ በሆኑት የሁለቱ ክልል ህዝቦች መካከል ከዚህ ቀደም በከብቶች ዘረፋ በግጦሽ መሬትና በውሃ አልፎ አልፎ ግጭቶች ቢኖሩም ከቅርብ ጊዜያት ወዲህ ግን በርካቶችን ለሞት የሚዳርግ የተደራጀ ወታደራዊ ጥቃቶች እየተሰነዘሩ መሆናቸውን ከሁለቱም ወገኖች የሚመጡት አስተያየቶች ያመለክታሉ። ከስፍራዎቹ የደረሰ መረጃ እንደሚያስረዳው በከባድ መሳሪያ የታገዘው ግጭት ዛሬም ቀጥሎ መዋሉን ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ለዚህ ደስታና መሰግናለን። አሁን ምርጫን የተመለከቱ ዘገባዎችን የምናቀርብበት ሰዓት ላይ እንገኛለን። ለመጪው ሀገራዊ ምርጫ በባህር ዳር ምርጫ ጣቢያ መመዝገቢያ ቦታዎች ቢዘጋጁና ምዝገባ የመጀመሪያው ጊዜ ይፋ ቢደረግም እስካሁን ምዝገባው ባለመጀመሩ መቸገራቸውን በአማራ ክልል የሚገኙ አንዳንድ ተፎካካሪ ፓርቲዎች ገለጹ። በሌሎች የሀገሪቱ አካባቢዎች በሚገኙ አንዳንድ ቦታዎችም እንዲሁ ምዝገባው በሚፈለገው መጠን አለመጀመሩን ገልጸዋል። አስቴር ምስጋናው ዘገባ አላት። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። @voaamharic የፌስቡክ ገጻችን ላይ በቀጥታ ስርጭታችን እየተላለፈ ይገኛል። #voaamharic ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ አጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩልን። 2022513505 በሚለው ቁጥራችን ዋትስአፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ horn@voanews.com ነው። አስተያየቶቻችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ተረኛ አዘጋጅ አሉላ ከበደ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ መሰናዶ እንለፍ። ኢትዮጵያውያን በአሜሪካ በዛሬው ኢትዮጵያውያን አሜሪካ ዝግጅታችን በዩናይትድ ስቴትስ በዋሽንግተን ዲሲ እና አካባቢው ያለውን የክትባት አሰጣጥ ሁኔታ እንዳሰሳለን። በዩናይትድ ስቴትስ የኮቪድ ክትባት አሰጣጥ ሂደት ተጠናክሮ ቀጥሏል። ክትባቱን ለማግኘት የተለያዩ መስፈርቶችና የጊዜ ቅደም ተከተሎች ያሉት ሲሆን እንደየክፍለ ግዛቶቹ ይለያያል። ቨርጂኒያ ውስጥ ግን የኢትዮጵያውያን ማህበረሰብ አባላት ምንም አይነት ምዝገባና ተራ መጠበቅ ሳያስፈልጋቸው ከየትኛውም አካባቢ የመጡ ቢሆንም መታወቂያና የመድን ወይም የኢንሹራንስ ካርዳቸውን ብቻ በመያዝ ክትባቶቹ ወደሚሰጡበት ቦታ ሄደው ይወሰዱ ነው። ካለፈው መጋቢት ወር ጀምሮ በቨርጂኒያ ስፕሪንግፊልድ፣ ቫንዶርን እና ፍራንኮኒያ ላይ በሚገኘው አማኑኤል የኢትዮጵያ ወንጌላዊት ቤተክርስቲያንና የኢትዮጵያ ማህበረሰብ የልማት ድርጅት ኢሲዲሲን ጨምሮ በተለያዩ የኢትዮጵያውያን የንግድና የእምነት ተቋማት ውስጥ ክትባቱ እየተሰጠ መሆኑንም አስተባባሪዎቹ ተናግረዋል። የክትባቱን መርሃ ግብር ያቀናጀችው የፋርማሲ ባለሙያ የቫንዶርን መድኃኒት ቤት ባለቤት የሆነችው ዮዲት ጉልላት ለአሜሪካ ድምጽ እንደተናገረችው ካለፈው መጋቢት ጀምሮ እስካሁን 15,000 የሚሆኑ ሰዎች ክትባቱን እንዲወስዱ ማድረግ ተችሏል። የዛሬው የኢትዮጵያውያን በአሜሪካ ፕሮግራማችን እንግዳችን ናት። ረጀ ደስታን ያነጋገራት።
ባንቺ እርዳታ የተነሳ ብዙ ኢትዮጵያውያን ማህበረሰብ አባላት መከተባቸውን እኔም ራሴ በቦታው ተገኝቼ አይቻለሁ። ምን ያህል ይሆናሉ የተከተቡት?
እስከ 15,000 ሰዎች አልከተበናል እስካሁን በትንሹ።
ከመቼ ጀምሮ መሆኑን? ይሄ
የጀመርነው ከማርች ጀምሮ ነው።
እንዴት ነው ሊሆን የቻለው? ይሄ
ለኮቪድ ቴስቲንግ አፕላይ አድርጌ ነበረ። ምክንያቱም በዛ ጊዜ ብዙ ኢትዮጵያኖች ይጎዱ ነበር እና ኮቪድ ቴስቲንጉ ብዙ ገንዘብ ያወጣ ነበር እና ዲፓርትመንት ኦፍ ሄልስ ብዙ ጊዜ ደውዬ ሳናግራቸው መጨረሻ ላይ እኔን ኮንታክት አድርገው ኮቪድ ቴስቱን ሰጡኝ። አካባቢ ያሉትን ሰዎች ማህበረተሰቡን እንድረዳ ቴስት እንዳደርግ። ያኔ ማንም ሰው አይከትብም ማንም ቼክ አያደርግም ነበር። መጥፎ ጊዜ ነበረ ልክ እንደተጀመረ ነበር። ከዛ በዛ የተነሳ ጥሩ ብዙ ፖዘቲቮችን የሚሆኑ ሰዎችን እያገኘን መድኃኒትን እያነጋገርን ስንሱን አድርገን ስንጨርስ በኋላ ቫክሲን ፈቃድ መጀመሪያ ሲቲ ኦፍ አሌክዛንድሪያ ከአንቺ ጋር ብዙ በጥሩ ሁኔታ ስለሰራን እባክሽን የኛ ፓርትነር ሆነሽ ቫክሲን እንድትሰጭልን ብለው ጠየቁኝ።
ከማህበረሰቡ ውጪ አሜሪካውያንን ጨምሮ የተለያዩ አገሮች ሰዎችም ክትባቱን ሲወስዱ ተመልክቻለሁ። ክትባቱን መውሰድ የሚችለው ማን ነው?
ክትባቱን መጀመሪያ ከ75 ዓመት በላይ ነበር። ሁሉም አይነት ዜጎች አሁን መውሰድ ይችላሉ። 1A 1B የሚባሉ ክላሶች አሉ። አንደርላይን በሽታ የሚባሉ አሉ። አሁን ቨርጂኒያ ሴት ከ1B ውስጥ ገብተዋል።
ክትባቱን ለመውሰድ ምን ምን ነገሮች ነው ማሟላት ያስፈልጋል?
ሁለት አይነት ቫክሲኔሽን የማገኝበት ቦታ አለ። አንደኛ አሌክዛንድሪያ ሲቲ የሚሰጠኛል። አሁን በቅርብ ደግሞ ፌደራሉ በፋርማሲያችን በኩል የተመዘገብኩበት እነሱ እየሰጡኝ ነው። በአሌክዛንድሪያ ሲቲ በኩል ለማግኘት የአሌክዛንድሪያ ሲቲ ነዋሪ መሆን አለበት። የተወሰኑ ኤሪያ ኮዶች አሉት። ሲቲ ውስጥ መሆን አለበት። ናት ጀስት አሌክዛንድሪያ። እነሱ የሚያሟላቸው ዚፕ ኮዶች አሉ። ከዛ በተረፈ ኢንሹራንስ ካለ ኢንሹራንስን ይጠቀማሉ። ኢንሹራንስ ከሌለ በነፃ ነው። አይዲ ይጠይቃሉ። ግን ማንነትን ኢሚግራንት ሆን አትሆን እነሱ ምንም ነገር አይጠይቁም። ዝም ብለውን ምንከተበ የፌደራሉ ኮሚኒ ደግሞ ለቨርጂኒያ ነው የምናደርገው። ለማንኛውም ሰው ቨርጂኒያ ውስጥ የሚኖር ሰው እንከተባለን። በዛ ውስጥ ግን ማንም ሰው ለምሳሌ ዲሲ እየኖረ ቨርጂኒያ የሚሰራ ይኖራል፣ ቨርጂኒያ እየኖረ ዲሲ የሚሰራ ይኖራል። እነሱን ሁሉ ፌዴራል ያቃጥራል። የፌዴራሉ ከሆነ ሞር ለእኛ ብዙ ሰዎችን መከተብ እንችላለን። ከአሌክዛንድሪያ ሲቱ በቀር አሌክዛንድሪያ ሲቱ 200 ዶስ ሲሰጥ 200 የራሳቸውን ሰዎች በአፖይንትመንት የሚመጡትን እነሱን ይልኩልሃል።
አሁን ሁለተኛውን መስጠት ጀምራችኋል?
አዎ መስጠት ጀምረናል።
እጥረት አላችሁ?
እጥረት አለን። አሁን ለሚቀጥለው ሳምንት የሚሰጠንን መድኃኒቶች ወደ 3,000 እስከ 4,000 ነበር የተባለው። አሁን እሱን ቀንሰውታል። ምናልባት ፋይዘርን ከፋርማሲ ውስጥ ለኢንዲፔንደንት ፋርማሲ የሚሰጠውን ለመቀነስ ይሁን ምን ባልታወቀም ሁኔታ አሁን ፋይዘርን ለሚቀጥለው ሳምንት እንደማይደርስን ነግረውናል።
ምንድን ነው ምክንያቱ አሉ?
ምናልባት ከፋርማሲ ውስጥ ኢንዲፔንደንት ፋርማሲ ውስጥ ለማውጣት ይሁን አይሁን እየነገሩን ነገር የለም። ሞደርና እና ጃንሰን የምንሰጣችሁ እጥረት አለብን አሉ። ይሄም በአሌክዛንድሪያም በፌዴራል ነው እንደዛ የተባልነው ለሚቀጥለው ሳምንት። ግን አሹርም አደርገው ሰከንድ ዶዛችን ሴኪር ነን እስካሁን ለከተብናቸው ሰዎች።
ክትባቱን የምትሰጡት ባለሙያዎች ናችሁ ሁላችሁም? ምን ያህል ሰው ነው የሚሰጠው በክትባቱ ቦታ ላይ?
ብዙ ፋርማሲስት ኦር ዶክተሮች ናቸው። ነርሶችም ይረዱናል ለክትባት ውስጥ። ብዙዎች ሁሉም ደግሞ ቮለንተሪዎች ናቸው። ዶክተር ተናኘ፣ ዶክተር ሊሻን፣ አይዳ ካሳይ፣ ሞገስ አብርሃም፣ ሁሉም ብሩክ፣ በቃ ሁሉም ከተለያዩ ቦታዎች የሚመጡ ፋርማሲስቶች፣ ነርሶች ሚሚ ብዙ ልምድ ያላቸው ናቸው።
እና ከእናንተ ፋርማሲ ብቻ ነው መድኃኒቱ ግን የሚመጣው? ከቫንዶርን ፋርማሲ ነው?
አዎ፣ ከብዙ አዎ፣ ከኛ ከቫንዶርን ፋርማሲ ነው የሚመጣው። የራሳችን የሚመጣው መድኃኒቶች ሎቶች አሉት። ኤክስፓይሬሽን ዴት አለው። ያ መድኃኒት ለማን እንደተሰጠ በጂፒኤስ ነው የሚመጣው። መጀመሪያ ነገር እኛ ጋር ሲመጣ ጂፒኤስ አለው እና አንድ ቦታ ስታነቃነቅ ምን ስትል ያውቃሉ። አሁን ከኔ ቦታ የተወሰደው መድኃኒት ሎት ሌላ ቦታ የለም፣ እኔ ብቻ እኔ ጋር ብቻ ነው ያለው።
እና ክትባቱን ቆጣጠሩታል? ከርቀት ሆነው የት እንደምሆነ ሌላም ቦታ ለመስጠት ወስናችኋል ወይስ እዚያው ትቆያላችሁ?
የአሌክዛንድሪያ ሲቲውን በአሌክዛንድሪያ ውስጥ እንሰጣለን። የፌዴራሉን ግን በየቦታው ሄደን መስጠት እንችላለን። አሁን ከሚቀጥለው ሳምንት ጀምሮ ከሮብ ጀምሮ 300 የአሌክዛንድሪያ ሬስቶራንቶችን ቻርሊ በሚባለው ማውንት ቨርነን ላይ ያለ የተዘጋ ቤት አለ። ራሳቸው ከኔ ጋር የሚሰሩት ቮለንተሪዎቹ እነሱ ተስማምተው አንድ ቤት አስከፍተው እዛ በየቀኑ 300 ሰዎች የአሌክዛንድሪያ ሬስቶራንት ሰዎችን እንከትባለን። ኪዳነ ምሕረትንም ቤተክርስቲያንም ለእኛም አካባቢ ተሰጥቶናል። ብዙዎቹን ከትበናል። ሆምለስ ሼልተር ሄደን ደግሞ እነሱን ከትበናል። አሁን የሚቀጥለው ሳምንት እነሱ ያዘጋጁበት 1000 ሰዎች አሉ፣ እነሱን ከትባለን። ሁሉንም ዜጎች ቬትናሚሶች አሉ፣ ኢንዲያን አለ፣ የሁሉንም ቦታዎች ተዘጋጅቷል። ይሄ ደግሞ ከትባቸው ካሁን ድረስ ብዙ ያተኮር ነው በእኛ ሶሳይቲ ላይ ነበረ። ምክንያቱም አንደኛ እንደምታውቀው የእኛ አካባቢ በኪዳነ ምሕረት በተከሰተው ነገር ብዙ ሰው አፌክትድ ሆኗል። ብዙ የኛ ሰዎች ብዙ ፖዘቲቭ ነበሩ፣ ብዙም ሰዎች ያጣ ነው እኛ ነን እና ያንን ለሲዲሲ ለአሌክዛንድሪያ ሄልዝ ዲፓርትመንት ተናግሬ መጀመሪያ ሬስቶራንቶች በሙሉ የኢትዮጵያን ሬስቶራንቶች መጀመሪያ እንዲከተቡ አስደርገናል። ቫንዶን ፋርማሲ አሁን በምታየው በዛ ወደ ነማክዳ አካባቢ ስታየው በፊት ባዶ መኪና ነበረ እና አሁን ቢዝነስ እዛ አካባቢ አንሹ ጥሩ ሆኖላቸዋል። ምክንያቱም ኦልሞስት ብዙዎቹ ተከትበዋል።
ከኮቪድ በሽታ ጋር በተያያዘ ያጋጠመሽ ታሪክ አለ? መቼም ፋርማሲስት ስለሆንሽ ምናልባት የሰማሽው ወይም በቅርብ የምታውቂው የሞተ ታሞ የምታውቂው ሰው ነበረ ያሳዘነሽ? አንድ ምናልባት ከዚህም በኋላ በስተኋላ ግፊት ያለው እንደሆነ ለማወቅ ነው።
አንዲት ልጅ መጨረሻ ጊዜ ልዘጋጋ ስል ትመጣለች እና ዎኪን ብዬ አለ ብሎኝ ነው እዚህ ፋርማሲ ውስጥ የመጣሁት አለችኝ። ነው ዎኪን የለም አልኳት እና ሌላ ቀን ተመልሰሽ ነይ፣ ዛሬ ምረዳሽ ነገር የለም ዎኪን አይደለም አልኩኝ። ምክንያቱም እሱን ማስለመድ አልፈልግም። ዎኪን ካለ ልንቸገር እንችላለን። ሌላም ዎኪን እያደረገ ይመጣና ዌይቲንግ ሊስት ውስጥ ያሉትን ተራ ላይ ደርሳቸው ይችላል። ከዛ ሳምቲንግ አባውት ሀር የሆነ ነገር አለኝ እና ያንግ ነው የምትመስለው። ከዛ ለምንድን ነው በዚህ በማታ ሮጠሽ የመጣሹ ምንድን ነው ስላት፣ ቻንሴን ልሞክር ብዬ ነው አለችኝ። ሄድኩና እሺ ቆይ እስኪ ልይልሽ አልኩና ሳይ አንድ ሁለት ቫይሎች አሉኝ፣ ሁለት ዶዞች አሉኝ የቀሩንና ሁለቱ ዶዞች ሰዎች እንመጣለን ብለዋል እና ሳምቲንግ አባውት ሄር አይስ ኢዝ ላይክ ምንም ፊገር አውት ላደርግ አልቻልኩም። በኋላ እሺ ብዬ እሺ እሰጥሻለሁ ብዬ ያን መድኃኒት ልወጋት ነው እሰጥሻለሁ ስላት በቃ ማልቀስ ጀመረች። ለምንድን ነው የምታለቅሽው ስላት ይህ ነው አለችኝ። እናቴ ሞታ ለእናቴ ቀብር ነው የምሄደው፣ አባቴ ደግሞ አለችኝ እንትን ያለው ሆስፒታል ገብቶ ሀሌሉያ ሆስፒታል ያለው ኦክሲጅኑ 75 ነው እና እህቴ ኦልሬዲ ፋርማሲስት ናት እዚህ ሀገር ኢትዮጵያ ሄዳለች። እኔ ክትባት ነበረ የምፈልገው እና በቃ እዛ ውስጥ ያሉት ሰዎች ነጮቹም ተረጎመችላቸው። ያን ግና 35 ምናምን ብትሆን ነው ሁሉ ሰው እዛ ፋርማሲ ውስጥ ማልቀስ ጀመረ። ሺ ስታርት ክራይንግ እንደን ሺ ሴቱ ምና እኛም ለእናትሽ ለአባትሽ ምናምን የሚሆን ብለን አንዳንድ ነገር ከሰጠናት በኋላ ከተበናት ስንወጣ ጋድ ሴንት ሚ አን ኤንጅል አለች። ሶ ያሳዝናል።
እና ሄደች ኢትዮጵያ?
አዎ አም ጎይንግ ቱሞሮ ብላ ተነስታ ሄደች።
ይሄ መቼ ነው የሆነ? አሁን ክትባቱን ከጀመራችሁ በኋላ ነው?
ሜቢ ላይክ ዲስ ሃፕን ሜቢ ላይክ አ ዊክ አጎ።
አሁን ከሳምንት በፊት ማለት ነው?
ከሳምንት በፊት ነው እንደዚህ ያደረገችው።
አድማጮቻችን ከፋርማሲ ባለሙያዋ ዮዲት ጉልላት ጋር ያደረግነው ውይይት በዚህ አላበቃም። በዚህ ዙሪያ ከሌሎች ትውልድ ኢትዮጵያውያንና የሃይማኖት አባቶች ጋር ያደረግነውን ውይይት በሚቀጥለው ሳምንት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።
ደረጀንና እንግዳውን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያስተናግዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ተረኛ አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። Thank you.